አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ በwww.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያኔ የተለመደውን የዞትር ያክብሮት ሰላምታችንን እያስቀደም የዛሬ የሐምሌ 14 ቀን 2011 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጁላይ 21 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን ስንመለስ ደግሞ በቅድሚያ አንድ ወቅታዊ ጽሑፍ እናስተምጣለን። ይህ ጽሑፍ ባለፈው ሳምንት የተላለፈና አሁን ደግሞ አድማጮቻችን እንደገና በጠየቁን መሰረት ዛሬም በድጋሚ ይቀርባል። በመቀጠልም በአግራችን ተጨባጭ ሁኔታ ዙሪያ ከአንድ እንግዳ ጋር ሰፊ ውይይት ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah.
አድማጮቻችን ከዚህ ቀጥለን ለአማራ ምሁራን የቀረበውን ጥሪ እናስደምጣለን። አማራ ምሁራን ሆይ ህዝባችሁ እየታረደ ነውና የትውልድ ግዴታችሁን ተወጡ ይላል በላይነህ አባተ። ለሰላሳ ዓመታት አማራ ባንድ እጁ ለማጨብጨብ ጣረ። አማራ ኢትዮጵያዊ አንድነት ተጋብተንና ተዋልደን እያለ ደጋግሞ ባንድ እጁ ሊያጨበጭብ ሞከረ። ዳሩ ግን አማራ ካንድ እጅ ጭብጨባ ያተረፈው ሞትና ስደትን ሆነ። አማራ አሁንም ባንድ እጁ እያጨበጨበ ሰላይ ሱሰኞችንና ተላይ ፓስቶሮችን ስለተከተለ ሞትና ስደቱ በከፋ ሁኔታ ቀጠለ። ቲሞቲ ስናይደር የተባለ የየል ዩኒቨርሲቲ ሊቅ እንደሚያስተምረው ዛሬ የሚታየው ምልክት የነገውን እውነታ ያሳያል። ፕሮፌሰር ስናይደር እንደጻፈው ናዚዎች አይሁዳውያንን ለመጨፍጨፍ ሲወጥኑ እንደ ለገጣፎና ሱሉልታ ገዢዎች በአይሁዶች ግድግዳዎች አይሁድ በጀርመን ቦታ የለውም የሚል ምልክት ለቀለቁ። ይህንን የተለቀለቀ ምልክት ያነበቡ አይሁድ ምሁራን ግን እንደ ዛሬው አማራ ምሁራን የጥቂት ጋጠወጦች ተግባር እያሉ አለፉት። እንደዚህ አይነቱ ጋጠወጥ ጋጠወጥን ከሚደግፍ ማኅበረሰብ ውጭ እንደማይኖር ረሱ። በዚህ ችልታቸውም አይሁዳንን ሳያስጠነቅቁ በመደዳ አስጨፈጨፉት። ለገሰ ዜናዊ ወንበር እንደ ተፈናጠጠ የአማራውን ግድግዳ ትምክተኛና ነፍጠኛ የሚል ቀለም ቀባው። የዚህን የቀለም ቀብ ሚስጥር የአማራ ምሁራን መመርመር ሰነፉ፣ ሕዝቡንም ችላ አሉ። ትንሽ ቆይቶ ለአማራ ምልክትነት የተቀበሉትን ነፍጠኛና ትምክተኛን እነ ታምራት ላይኔና ስዬ አብርሃ በሐረር ባሮሲና በሌሎችም ስፍራዎች ሰበኩ። ይህንን ተከትሎም አማሮች በበደኖ ገደል ተወረወሩ። በአርባ ጉጉ ባሮሲ ነገሌና በሌሎችም ስፍራዎች ታረዱ። ይህ እልቂት ለመጪው የአማራ የከፋ እልቂት ምልክት መሆኑን የተረዱት ክቡር ፕሮፌሰር አስራት ወልደየስና ወጣት ጓዶቻቸው አማራን ለመከላከል ሲጥሩ አሽሟጣጭና ተመጻዳቂ የአማራ ምሁራን ዘመቱባቸው። እርሳቸው ሕክምና ተከልክለው አለፉ። እንደ ተሾመ ቢምረው ያሉ የትግል ልጆቻቸው ታፍነው እስከ ዛሬ የደረሱበት እንዳይታወቅ ሆኑ። የትናንት በስቲያው የአማራ እልቂት ለትናንቱ እልቂት ለአማራ ምሁራን ቦቃ ምልክት በሆነ ነበር። የትናንትናው የእልቂት ቁስልም ዛሬ ለሚታየው የአማራ እልቂትና ስደት ፍንትው ያለ ምልክት በሆነ ነበር። የዛሬው መጠነ ሰፊ እልቂትና ስደትም ለነገው የከፋ የዘር ማጥፋት ዘመቻ ቦግ ያለ ምልክት ሆኖ በታየ ነበር። ነገር ግን ከትናንት በስቲያና ትናንት ያየነውን የአማራ ቁስል ኢትዮጵያ አንድነት ተጋብተንና ተዋልደን በሚል ዝተት ፋሻ ሸፍነን ቁስሉን የባሰ አነፈረቅ ነው። በዚህ ምክንያት ወልቃይት ራያና ጉራ ፍርዳ ያየነው ሞትና መፈናቀል ዛሬ መሃል በጌምድርን ምዕራብ ጎጃምን ደቡብ ወሎንና ሙሉ ሸዋንም አዳረሰና አረፈው። ይህ አገር ምድሩን የሸፈነው ቁስል ነገ ለሚመጣው እጅግ የከፋ እልቂት ምልክት አድርጎ መዘጋጀት ሲገባ ይህንን የነፈረቀ ቁስል አሁንም ወንድማማችነት ተጋብተንና ተዋልደን በሚል ደም አፍሰስን በማያቆም ፋሻ እየሸፈን አማራው ራሱንና ራሳቸውን መከላከል የማይችሉትን እንዳይረዳ እንደ ጸጋዬ ገብረ መድኅን የማይነጋ ህልም እናለማለን። ሲነጋም ህልሙን እንደ ከብት እያመነጀግን ስንዘላዘል እንውላለን። ከመንዘላዘልም አልፈን ክቡር ፕሮፌሰር አስራትና የትግል አጋር ልጆቻቸው ያጠፏቸውን ጆሮ ጠቢዎችን እያመለክን ከእግራቸው ስንደፋና በካድሬነት ስናገለግላቸው እንውላለን። ከዓመታት በፊት አማራን በጠላትነት የፈረጁ ቡድኖች አማራውን አድቀው እንደፈለጉት ለማድረግ የጣሩት ለአንድ ኢትዮጵያና ለአማራ የቆመ ድርጅት እንዳይፈጠር በመከልከል ነበር። ለአንድነትና ለአማራ የቆመ ድርጅት በከለከሉባቸው 27 ዓመታት እንወክለዋለን የሚሉትን ወጣት በጸረ አማራነት ውቅያኖስ ዘፍዝፈው አይምሮውን በመበረዝ የጸረ አማራ መሠረታቸውን አጠናከሩ። ጸረ አማራ መሠረታቸውን ካጠናከሩ በኋላ የለበጣ አንድነት ፖለቲካን አሁን ፈቀዱ። በዚህ የለበጣ አንድነት ፖለቲካም ኢትዮጵያ ሲባል ልቡ እንደ ለጋሼል የሚፈራገጠው አማራ እንደገና ጠለፉት። በዚህ ጠለፋም ያማራናቅም የማድቀቅ ሴራውን ቀጠሉ። በጸረ አማራ ስብከት ተነቅረው ያደጉት ሰኛ ሙሴዎች እና ባርጩማውን የለቀቁት ኩፎቹን ግን ተዘራቸው ተጣብቀው ዘረፋውን ቀጠሉ። አማራ ጅቦች የማይሰሙትን ኢትዮጵያና አንድነትን ሲጨፍር ጅቦቹ ጸረ አማራና ክልልን ሲደልቁ 30 ዓመታት አለፉ። በዚህም ግርግር የዛሬዎቹ ጅቦች እንደ ትናንትናዎቹ ጅቦች አገሪቱን ወታደራዊ ኃይል ስልጣንና ምጣኔ ሀብት ያለሐፍረት ጠራርገው ወስደው መሰረታቸውን እያጠናከሩ ይገኛሉ። የአማራ ቅርሶች እየፈረሱ ከቅርሶቹ የሚመጣውን ገንዘብ እነሱ ይልፋሉ። አማራ የታሪካዊ ቅርስ እሳት አጥፊ ከውጪ የለመነ እነሱ የአገሪቱን የባንክ ገንዘብ ለቢሮና ለከተማ ውበት እያሉ ይዘርፋሉ። የተረፈውን የባንክ ገንዘብም በወታደራዊ ክንፋቸው ይዘርፋሉ። ይህ ሁሉ ሲሆን የአማራ ምሁራን የበሬን ቆለጥ ስትከተል እንደ ኖሮቹ ቀበሮ ያብይና የለማን ቁልባ ቆለጦች ሲከተሉ ይውላሉ። አማራ ምሁራን የሕዝባቸውን እልቂት የሚተነብዩ ጉልህ ምልክቶችን እንዳላዩ አልፈው በአማራ ለደረሰው የዘር ማጥፋት ወንጀል አስተዋጽኦ አድርገዋል። አይሆንንም ትተሽ ይሆናልን አስብ የሚባለው ብሂል ዘንግተው በስቲ እንያቸው ዘልዛላ አስተሳሰብ ሕዝባቸውንና አገራቸውን ለዚህ አብቅተዋል። የትግሬ ነጻ አውጭን ጸረ አማራ ግቦች መፈተሽ ሳንፈው አማራ ለ27 ዓመታት የገሃነም ኑሮ ኖሯል። ይህ ቡድን ኤርትራን እንደሚያስገነጥል ለመሬታችንንም ለጡት አባቱ ለሱዳን እንደሚያስረክብና የተረፈውንም በክልል እንደ በሬ ቅርጫ እንደሚከፋፍል አማራ ምሁራን ለመተንበይ ሰንፈዋል። በዚህና በሌሎችም ምክንያቶች ራስን ለመከላከል ያልተዘጋጀው አማራ እንደ ቅርጫ በተከፈለች አገር በማያውቀው ሕገ መንግሥት እንደ ደቡብ አፍሪካ ጥቁሮች እንዲገዛ ተገዷል። ከሌሎች በከፋ መልኩ ሲታሰር ሲገረፍ ሲሰለብ ሲሰደድ በረሃብና በበሽታ ሲረግፍ ኖሯል። ጸረ አማራ ገዢዎች የራሱን ባንዳ ልጆች ዛቢ አድርገው ከደጁ መፎር ቆርጠዋል። ታሪኩንና ቅርሱን አፈራርሰዋል። ከቀየው እያፈናቀሉ በርዳታ ነፍሱን የሚያሳድር ሜዳዳሪ ሕዝብ አድርገውታል። ሕሊና ያለውና ማፈርን የሚያውቅ አማራ ምሁር ለ42 ዓመታት በአማራ የደረሰው ግፍ እሳት እንዳየው ላስቲክ ሊያሸማቅቀው ይገባል። በሞቴ አፈር ስሆን እያለ እያጎረሰ ያሳደገው ማኅበረሰብ በጥቅም ታስሮ ወይንም ሆዱን መርጦ በጅቦች ማስበላት መረገም መሆኑን ማጤን ይገባዋል። እንግዲህ ሲል እየሳመ የታቀፈውን ሲወድቅ ያነሳውን ሲማር መቀነት እየፈታና ኪሱን እየፈተሸ እርሳስ የገዛለትን ሲዳር ደግሶ የዘፈነለትን ሲሞት ፍታትና ተስካር የሚያወጣለትን ሙሉ በኩልሄ ሕዝብ ለጅቦች አሳልፎ በመስጠቱ ሊጸጸት ይገባዋል። ከነ ድንበሯና ክብሯ አገር ያስረከበውን ሕዝብ እንደ ይሁዳ ክዶ እልቂትን ካመጡበት ክፎች ጎን መቆም ሲኦል የሚከፍት ግዙፍ ኃጢአት መሆኑን ማመን ይኖርበታል። ያስኮላው የቤተ ክህነትና የቤተ መስጊድ ምሁራን አማራ ዛሬ ከሚደርስበት እልቂት ወደፊት ሊደርስበት የሚችለውን አደጋ መተንበይ ይጠበቅባቸዋል። ምሁራን በትናንቱ ምልክት የዛሬውን መተንበይ ስላልቻሉ አማራ ዛሬ በመላ አገሪቱ እየታረደና እየተሰደደ ይገኛል። ምሁራን በዛሬው ምልክት የነገውን እየተነበዩ ስላልሆኑ አማራ ገና ብዙ ችግር ይጠብቀዋል። እንዳለመታደል የአማራ ምሁራን ከዛሬም ምልክት የነገውን በመተንበይ ፋንታ በሱሰኛ የላቲን ሙሴዎች ቀንበር ተጠምደው በካድሬነት ሲያገለግሉ ይታያሉ። ለአማራ ሕልውና አስተዋጽኦ ከማበርከት ይልቅ አማራን ለመታደግ የሚፍጨረጨሩትን ወጣቶች በማብጠልጠልና በመጥለፍ ተጠምደዋል። ወጣቶቹ ለዚህ መከራ የተዳረጉት እኛ ታላላቅ ወንድሞችና አባቶች ኃላፊነታችንን ስላልተወጣን መሆኑን የላቲን ሙሴዎች ተከታዮች ዘንግተዋል። እኛ ኃላፊነታችንን ብንወጣ ኖሮ ወጣቶቹ ስለ ሰማይና ስለ ምድር ሲመራመሩ ይውሉ እንደነበር ማስተዋል ተስኗቸዋል። ወጣቶቹ የሕልውና ትግል የሚያደርጉት እኛ ከከተትናቸው ገደል ለመውጣት መሆኑን የሚያመለክቱት የላቲን ሙሴ አስረስቷቸዋል። የህሉና ትግል የሚያደርገውን ወጣት ያማራ ምሁራን እየጠለፉ ከሚጥሉባቸው ወጥመዶች አንዱ ኢትዮጵያ ዜግነት ማህበራዊ ፍትህ የሚባል ዘፈን ሆኗል። ይህንን ዘፈን ማዘውተር አማራን ለ30 አመታት አሳርዷል። እንዲያውም በዚህ ዘፈን ወጣቱን መጥለፍና መጣል አማራው ለሌላ ዙር የዘር ማጥራት አጋልጦ እንደመስጠት ይቆጠራል። ከዚህ በፊት ኢትዮጵያ አንድነት ዜግነት ይያሉ በሰፋፊ አዳራሽ የዘፈኑ ፓርቲዎች አማራን በበደኖ ገደል ከመወርወር ባርባ ጉጉ ከመታረድ ከወልቃይት ክራያ ከመተከልና ከጉራ ፈርዳ በችፍርግ ከመጠረግ አድነዋል ወይ? ኢትዮጵያ ዜግነት ማህበራዊ ፍትህ ይያሉ የሚደልቁት ቡድኖች ዛሬ አማራ ለግጣፈው ቤቱ በግሌደር ተበርቁሶ ሜዳ ሲፈስ በመላግሪቱ ሲታረድና ሲሰደድ እንኳን ሊከላከሉ ድርጊቱን የሚያወግዝ ትንፋሽስ ቱስ ብሏቸዋል? ሲሞዳሙዱ የሚውሉት ከገዳዮችና ካስገዳዮች ጋር አይደለም ወይ? ኢትዮጵያ አንድነትና ዜግነት በሚል ፋሻ ያማራን ቁስል እየሸፋፈኑ አማራ ሳይደራጅ በተደራጁ ኃይሎች እንዳለፉት 42 ዓመታት እንዲያልቅ ማድረግ በመድርና በሰማይ የሚያስጠይቅ የወንጀሎችና ያጥያቶች ቁንጮ አይደለም ወይ? ያማራን የመከላከል ኃይል ለማዳከም የዜግነት ፓርቲ አቋቋምን ብለው የውሸት መሐላ በየወንዙ ከሚማማሉት አብዛኛዎቹ በድርጅቶቻቸው አማራን አስበልቶ በመጨረሻ ማማራን ከበላው ድርጅት እግር የወደቁ ይሁዳዎች አይደሉም ወይ? እነዚህ ይሁዳዎች አማራ ነገ የሚደርስበትን ችግር ይከላከላሉ ተብሎ ይጠበቃል ወይ? ለስድሳ ዓመታት በጸረ አማራ መንፈስ የተደራጁ ክፉ ቡድኖች ተከታዮቻቸውን ባንድ ፊሽካ ሲነዱ አላየንም ወይ? ትናንት ነፍጠኛና ትምክተኛ የተቀባው አማራ ዛሬ ደግሞ እንደ ናዚ ዘመን አይሁዳውያን መጤና ሰፋሪ የሚል ቀለም አልተቀባም ወይ? ታዲያ በዚህ ዘመን አማራ እንዳይደራጅ ጋሬጣ መሆን የሂትለር ተባባሪ ከመሆን ይለያል ወይ? በአማራ መቃብር ሪፐብሊክ ለመገንባት በተነሳው ለገሰ ዜናዊና በቅኝ ግዛት ታሪክ አቀንቃኙ ላቲኑ ሌንጮለታ ተሰብኮ ያደጉ ከ40 ዓመታት በታች የሚገኙ ወጣቶች ባጭር ጊዜ ውስጥ ወደ አሃዳዊ ፖለቲካ ይመጣሉ ብሎ ማሰብ ግብዝነት አይደለም ወይ? እንኳን የለገሰና የሌንጮ ተከታዮች መራራ ጉዲና እስከዚያው ከጎሳ ፖለቲካው ቅርቃር ውስጥ እንደተከለቸረ አይደለም ወይ? የአማራ ምሁራን ከንቱ ዲስኩርና ስብከት እየሰማ ያልተደራጀው የአማራ ወጣት ባለፉት 30 ዓመታት ከመከራ ወጥቶ ያውቃል ወይ? የአማራ ምሁራን ከንቱ ስብከት ተማምኖ ወጣቱ ዛሬም እንደ ትናንቱ ለመገረፍ፣ ለመሰለብ፣ ለመሰደድ ከትምህርት ከጤናና ከሥራ ተገልሎ ለመኖር እጁን አጣጥፎ ይቀመጥ ወይ? ድርጅት እንዳፈር ሲቆልሉና መልሰው ሲንዱ ፓርቲ እንደ ፍሬምባሲ ተለትሉና እንደ ክትፎ ሲከታትፉ የኖሩ ፖለቲከኞችን ዛሬም አምኖ ራስን ተመከላከል ይታቀብ ወይ? አማራ ሲታሰር ሲገረፍና ሲሞት የኖረው በእነዚህ ፓርቲ እንደ ጭቃ ሰርተው በሚያፈርሱ ፖለቲከኞች አይደለም ወይ? እነዚህ ፓርቲ በመሰንጠቅ እጥፍ ድርብ ፒኤችዲ ያላቸው ከሃዲ ፖለቲከኞች እንኳን የኢትዮጵያን ሕዝብ በራሳቸውንስ አንድ ያደርጋሉ ወይ? እነዚህ ፖለቲከኞች እንደ ሳሙኤል አወቀ ተቀጥቅጠው የተገደሉትን በማተባቸው አዳሪ ወጣቶችና በድርጅቶቻቸው ስም የተሰለቡትንና አካለ ስንኩላን የሆኑትን ዜጋዎች ክደው ዛሬ ከገዳዮችና ከግራፊዎች የሚሞዳሙዱ ይሁዳዎች አይደሉም ወይ? አማራ ምሁራን ሆይ፣ አኩርሽማንማ ከአማራ በላይ የሚወድ ነበር ወይ? ኢትዮጵያ ዜግነት አንድነት ፍትህ የሚባሉትን አኩርሽሞች እንደ በኩር ልጅ ከአማራ በላይ እያሞላቀቅና እያሞካሽ ጠርቶ የማይጠግባቸው አለ ወይ? አማራ ከክብሩ ዝቅ ብሎ ከኢዮብ የከፋ መከራ የተቀበለው እነዚህን እንደ በኩር ልጁ ጠርቶ የማይጠግባቸውን አኩርሽሞች በመውደዱ አይደለም ወይ? እነዚህ የፖለቲካ ፓርቲን እንደ ፍልጥ በመተርተር የሚታወቁት ፖለቲከኞችስ አማራን ዳግም ሊያዘናጉና ሊያልቡ የተነሱ ይህንን የአማራ ቅዱስ ባህሪ እንደ ድክመት ቆጥረው አይደለም ወይ? አማራ ምሁራን ሆይ፣ ባለም ማህበራዊና ኢኮኖሚያዊ ፍትህን ለማስፈን የቻለ ቡድን የለም። ማህበራዊና ኢኮኖሚያዊ ፍትህ በምድር ሰፍኖም አያውቅም። ወደፊትም ህዝብ እየበዛና እንደ መሬትና ውሃ ያሉ መሠረታዊ እሴቶች እየጠበቡና እያነሱ በሄዱ ቁጥር የማህበረሰባዊና የኢኮኖሚያዊ ስርጭቱ ከፍትህ እየራቀ የሚሄድ ነው። እስካሁን እንደታየው ዓለም ወደ ማህበራዊ ፍትህ ፊቷን የምታዞረው በማህበረሰቡ መካከለ የጉልበትና የጥበብ ሚዛን ሲኖር ብቻ ነው። አንዱ እንደ ገመድ ወፍሮ ሌላው እንደ ክር ቀጥኖ ማህበራዊ ፍትህ ይያሉ ቢተረቱ ህፃንም አምኖ አይቀበልም። ዓለም ተቻችላ ያለችው በኃይል ሚዛን ነው። ሀገርም ተቻችሎ የሚኖረው በኃይል ሚዛን ነው። የፍትህ ስብከት ህፃናትን የሚጨፈጨፍና የሚሰል ጭራቅን ግብሬ ያከፋዋል እንጂ አያሽለውም። ምክር የላማ አሸናፊን እንደ ፌንጣ የበለጠ ያቅበጠብጠዋል እንጂ አያስታግሰውም። ጠንካራ ዲሞክራሲና ህግ አላቸው በሚባሉት አውሮፓና አሜሪካ ሳይቀር የኢኮኖሚያዊና የማኅበረሰባዊ ፍትህ ዛሬም የለም። ቀለማሙ ሕዝብ ሊፈጥር በሞከረው የኃይል ሚዛን ትግል ከቤተ ባሪያነት ቢላቀቅም ዛሬም የውጭ ባሪያ ነው። ባሪያው ያደረገው መጠነኛ ትግል ፈቀቅ ያደረገው ከቤት ወደ ውጭ ብቻ ነው። ይህ የውጭ ባሪያ ዛሬም መንገድ፣ ሽንት ቤት፣ ሆስፒታልና ቢሮ ጠራቢ ነው። ይህ የውጭ ባሪያ ዛሬም የጡረተኞችና የአካለ ስንኩላንን ሽንት እየጠረገ የሚጦር ባሪያ ነው። በየትኛውም ዓለም የማኅበረሰባዊ ፍትሕ ያለው ከወረቀትና ከውሸታም ፖለቲከኞች ላንቃ ብቻ ነው። ዓለምን ሲገዛት የኖረው ዛሬም የሚገዛት ወደፊትም የሚገዛት የአካላዊና የአእምሮ የበላይነት ወይንም ጉልበት ነው። ዓለምን የሚያሽከረክራት የከዳነው የመለኮት ትእዛዝ ሳይሆን የተቀበልነው የሳጥናኤል መንፈስና ዳርዊን የቀመረው የጉልበት አሰላለፍ ብቻ ነው። አማራ ባጥንቱ ግድግዳነት በደሙ ምርግነት ባቆማት አገሩ ቤቱ በግሌደር እየፈረሰና ንብረቱ እየተቀማ ተገድሎ ሽንት ቤት የሚወረወረው የውጭ ጠላትን ያንበረከከበትን የጉልበትና የጥበብ ሕግ ለውስጥ ጠላቱ ስላልተጠቀመበት ብቻ ነው። አማራ እየተገደለ ገደልና ሽንት ቤት እየተጣለው ሊበላው የመጣውን ጅብ ኢትዮጵያ አንድነት፣ ዜጋ፣ ፍትህ በሚባሉ ለጅብ በማይገቡ ጽንሰ ሐሳቦች ሊመልስ በመሞከሩ ነው። አማራ ህልውናው አስጊ ደረጃ የደረሰው ምሁራኖቹ ለጅብና ጭራቅ በማይገቡ ቋንቋዎች ቀፍድደው እንዳይደራጅ ስለከለከሉት ነው። ዛሬም አማራን ለልቂት የሚያጋልጡት ከትናንቱ ምልክት ዛሬን ከዛሬውም ነገን መተንበይ የማይችሉ ከአብራኩ የወጡ ድስኩራም ዕድሜ ጠገብ ምሁራኖች ናቸው። አማራ ምሁራን ሆይ፣ አማራን በጠላትነት የፈረጁ ኃይሎች እስታፍንጫቸው ታጥቀው አማራን በየስፍራው እየፈረጁ ሳለ አማራ ራሱን እንዳይከላከል ገንዞ መያዝ ለባሰ እልቂት መዳረግ መሆኑን እንዴት አጣችሁት? በሂትለር ዘመን የአይሁዳውያን ግድግዳ ይቀባ እንደነበረው ዛሬ የአማራና የደቡባውያን ቤት የመጤና የሰፋሪ ቀለም ሲቀባ ተከትሎ የሚመጣው ሰቆቃ እንዴት አልታያችሁ አለ? አማራን በጠላትነት ፈርጀው ልጆቻቸውና የልጅ ልጆቻቸውን ከስድሳ ዓመታት በላይ የሰበኩ ክፉዎችን በማኅበራዊ ፍትሕ ስብከት መመለስ የሞተን አስነስቶ በእግሩ የማስኬድ ያህል ከባድ መሆኑን እንዴት አጣችሁት? አማራ ምሁራን ሆይ፣ የከበደ ሚካኤል ትል ሰባት ጊዜ ሰባት የተለያዩ መንገዶች ሞክራ ዛፍ ለመውጣት በቅታለች። ከሰላሳ ዓመታት በኋላም ከዚች ትል ምን ነው ትምህርት መቅሰም አቃታችሁ? ምን ነው አሻንጉሊት ሙሴ እየተከተላችሁ ሕዝባችሁን በደም ባሕር ከማስጠረግ አልቆጠብ አላችሁ? አማራ ምሁራን ሆይ፣ ሰለሞን እንዳለው ለሁሉም ጊዜና ቦታ አለው። ስንዴ ባለት ተዘርቶ እንደማይበቅለው ዜግነት፣ አንድነትና ማኅበራዊ ፍትሕ ጭራቅና ጅብ በወረረው አገር ተተክሎ ሥር አይሰድም። በጭራቅና በጅብ ለተወረረ ሕዝብ የሚያስፈልገው ተቆንጨራ፣ ተቀስትና ተባሩድ፣ ሕፃናትና እናቶችን የሚከላከል ኃይል ብቻ ነው። ከዜግነትና ከማኅበራዊ ፍትሕ ስብከት የሚቀድመው ዜጋ ሊሆን የሚችለውን ነፍስ ማዳን ነው። ወጣቶች ትግላቸውን የሕልውና ትግል የሚሉት እኛ ታላላቆቻቸውና አባቶቻቸው ሕልውናቸውን እንደ ባሕር ዛፍ ቅጠል እሳት ውስጥ ስለማገድናቸው ነው። ስለዚህ የአማራ ምሁራን ሆይ፣ ገና ከእናታቸው ማኅፀን ሳይወጡ ከመከራ መቀመቅ የዶልናቸው ወጣቶች ከመቀመቁ ለመውጣት ሲጣጣሩ ወርቻቸውን እያሰርን ታሮጌዎችና ታዲሶቹ ጅቦች ጉሮሮ አንክተታቸው። ሕሊና ካላችሁ የአባቶቻችንን አደራ በልተን ወጣቶቹን ለዚህ መከራ አሳልፈን በመስጣታችን እንፈርና እንደ ቁርባቢች ሽምቅቅ እንበል። ሽምቅቁንም ፈተን ለሕልውናቸው የሚታገሉትን ወጣቶች በሐሳብ በቁስና በምክር እንርዳቸው። አማራ ምሁራን ሆይ ህዝባችሁን ዳግም በጭራቆች እንዳታሳርዱ የትውልድ ግድታችሁን ተወጡ እንላለን። አመሰግናለሁ።
አርማጮቻችን ከዚህ ቀጥለን አንድ መልእክት እናስደምጣለን። መልእክቱ በስዊድን ስቶክሆልም በቅርቡ ተመሰረተው አማራ ማህበር የአማራን አንድነት ማህበር ያስተላልፈው ታላቅ ስብሰባ ጥሪ ነው።
ያማራ ተጋድሎ በስዊድን
ከንግዲህ በማራው በዚህ
ዝክረ ያማራ ተጋድሎ በስዊድን ያማራ ማህበር በስዊድን በአማራ ህዝብ ላይ እንዲሁም በኢትዮጵያ ህዝብ ላይ ተከፍቶ የነበረውን ፋሽስታዊ ወታደራዊ ጥቃት በወረሃ ሐምሌ 2008 ዓመተ ምህረት የተመከተበት
ሶስተኛ ዓመት
የዝክር በዓል ለማክበር ዝግጅቱን አጠናቋል። በዝግጅቱ ያማራ ተጋድሎ አጀማመርና በኢትዮጵያ ፖለቲካ ላይ ስላሳረፈው ተጽዕኖ ትንታኔ በባለሙያም ይቀርባል። ከሀገር ቤት እንግዶች በስልክና በኢንተርኔት በቀጥታ ይቀርባሉ። በወቅታዊ ሀገራዊ ጉዳዮች ላይም ዳሰሳ ይደረጋል። ያማራ ተጋድሎን የሚዘክር አውደ ርዕይም የፕሮግራሙ አካል ሲሆን ጣት ይኖርውናል። መግቢያ ምግብና አንድ መጠጥን ጨምሮ 150 ክሮነር። እለቱ ኦገስት 10 2019 ከ13 ሰዓት ጀምሮ ቦታ ወርቨርስ ፕላን 58 በሚገኘው የኢትዮጵያ ኮሚኒቲ። አዘጋጅ ያማራ ማህበር በስዊድን። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ።
አርማጮቻችን በመግባችን ላይ እንደገለጽነው አሁን የጥያቄና መልስ ጊዜ ነው። እንግዳችን አሁን በቴሌፎን መስመር ላይ ናቸው። አቶ አያለው መንገሻ ይባላሉ። በተለያዩ ጊዜያት በሚዲያ በመቅረብ ብዙ የተለያዩ አስተያየቶችን በኢትዮጵያ ውስጥ ተደርጎ ስለነበረው በሐዋት ዘመን ግፎችና መከራዎችን በመስከነት እንትና ሲሰጡ የቆዩ ናቸውና ተውቃለው ከሚጋላቸው ከሚዲያው በሚዲያው ውስጥ ተናስተልኝ አቶ አያለው መንገሻ ይስማዋታል።
ይስማኛል አቶ ተቆላ።
እስቲ ትንሽ ድምጽ ያነሰ ይመስለኛል። ሃሎ
በጣም ጥሩ። እሺ
ደካማ ነው። አሁንስ እኔ ሰማውታለሁ።
ቴሌፎን ኢትዮጵያ ክሮኖር ሳንቲያት ኦራን ኳል ፎጉተት
አሎ እንግዳችን አቶ አያለው ይስማውታል? ይቅርታ ቴክኒክ
አሁን ይስማል።
ችግር ነበረብን። ይስማል
ይስማል? ለኔ ይስማኛል።
አዎ ግን ወደውጭ ሰማይ ስስቲ ለክም ያለ ድምጽ ነው የኔ ከተሰማት
ለክም ያለ ነው።
ውስጥ ትንሽ አነስ ያለ ድምጽ ነው የምሰማው ለኔ።
አሁንስ
እሺ አሁን ደህና ነው? አሁን ቆንጆ ነው። እሺ ለተናስተሊ በድጋሜ እንግዲህ የኢትዮጵያነት ሬዲዮ ለዛሬው ውይይት በጋበዘው መሰረት በሳሱ መገኘቶ በአድማጮቻችን በሬዲዮን ዝግጅት ክፍልና በራስ ስም ያመሰገንኩኝ እንኳን በደህና መጣላለሁኝ። በቀጥታ ወደ ውይይታችን እንሻገራለን። በዋናነት እንግዲህ ኢትዮጵያ ውስጥ ተከስቶ ያለውን እስከዛሬ ድረስ ያልጠራውን እስቲ ስለ ሰኔ 15 ግድያ ላንሳና በሱዙሪያ አንዳንድ አስተያየቶችን ቢያጋሩን። በዶክተር አብይ አቀናባሪነት ስለተፈጸመ ግድያ በጣም የተለያየ ተምታቱ መግለጫዎች ተደምጠዋል። እስከዛሬም እየተደመጡ ነው። አገዛዙ እጁ እንዳለበት ብዙ ሰዎች አስተያየታቸው ይሰጣሉ። የተለያየ መረጃዎች እንደሚጠቁሙት ከነሱ ውስጥ ያለ ስራ እንደሆነ የሚጠቁሙ ነገሮች አሉ። በተለይም ደግሞ ያደን የደባከፍተኛ ወስጣን ሁንታቱ ደመቀ ያሰጡት አስተያየትና የተገኙበት ስፍራ ግድያው ሲፈጸም ብዙ ነገሮችም ይጠቁም ነውና ሲበርሶ ግምት እዚህ ሰው የሚደመድመው ምንድነው? ይሄ የዶክተር አብይ ስራና ፈጻሚው ማስፈጻሚውም ራሱ ዶክተር አብይ ነው የሚል ድምዳሜ ለሰጠው እርግጥ የተጣራና ተመርምሮ ተፈትሾ በገለልተኛነት ይሄ ነው የተባለ ነገር የለም። ከተግላላ ግን በሂደቱ ባነሳሱ ባካሄዱ በነዚ ነገሮች ሁሉ የሚጠቁሙት ነገር ወደዛ ነው የሚወስደው። እርሶ በዚህ ዙሪያ ለምን ይላሉ?
በጣም ጥሩ ነው። ስለ ዶክተር አብይ ቴራዎች ያንድ አመት ጉዞን መመርመር በራሱ ለአሁኑ ግጭት ትልቅ አቀነባባሪ እንደሆነና በሀገሪቱ ቀውስ እንዲፈጠር በተለይ ደግሞ አማራ የተባለውን ህዝብ እንዴት ኢላማ አድርጎ እንደሚንቀሳቀስ ተወከለው ቢሄር ወይም ኦሮሞ ከተባለው ህዝቦች ሌላው ህዝብ የራሱ ህዝብ እንዳልሆነ እንዴት ያደረገ እንደሚጠቀም መጥቀሱም አስፈላጊነት አለው። ያለበውን ያንድ አመት ጉዞን በተወሰነ አንድና ሁለት ደቂቃ ብናየውም ጥሩ ነው። ለምሳሌ ባለፈው አንድ አመት ውስጥ ከ76200 በላይ የአዲስ አበባ መታወቂያ ከባሌ፣ ከወለጋ፣ ከሸዋ፣ ከአርሲና ከሐረር ለመጡ ኗሪነታቸው በዛው አካባቢ በተከስኳቸው አካባቢ በኦሮሚያ ክልል የሚሆኑ የኦሮሞ ተወላጆች ከሶማሊያ ለተፈናቀሉና በተለያዩ አካባቢዎች ከተለያዩ ብሔሮች ጋር በተደረጉ ግጭቶች የተፈናቀሉ ወደ ማህላ ሀገር ለመጡ 76200 መታወቂያ ካርዶች በህገወጥ መንገድ በተለየ ትዕዛዝ መስጠቱ ምን ያህል ዲሞክራሲውን የአዲስ አበባን አኗኗር ከሌላ ህብረተሰብ በተለየ ሁኔታ ሊጠቀምበት ማሰቡን ያሳያል። ንግግሩና ተግባሩ የማይጣጣም መሆኑን እዚህ ላይ ማየት ነው። ሌላ 9214 የኦሮሞ የመንግስት ሰራተኞች በተለያዩ የኦሮሞ ዞኖች ያለ ውድድር ወደ አዲስ አበባ ከተማ ተዛውረው እንዲገቡ ሲደረግ በመተኮ ግን ከ143 በላይ የአማራ ብሔር ተወላጆች በተለያዩ ሰንካላ ምክንያቶች ከስራቸው ከአዲስ አበባ ተኖሩበት ስራቸው ከአዲስ አበባ እንዲፈናቀሉ ወይም እንዲባረሩ ተደረጉበት ነባራዊ ሁኔታ ተከስቷል። ሌላው 2.34 ቢሊዮን ብር ለልማት ካሳ በሚል ሽፋን በአዲስ አበባ ዙሪያ ለሚገኙ ኦሮሞዎች እንዲከፋፈል የተደረገበት ከተከፋፈለ በኋላ የጋራ መኖሪያ ቤቶችና ሌሎች ይዞታዎች በሙሉ የራሳችን ናቸው በሚል አሁንም አመጽ ያነሱበት ይህንንም ግፊት የሚያደርጉት እነዚሁ ራሱና አብይና በሱ ዙሪያ ያሉ ለኦሮሞ ብሔር የሚያቀነቀኑ ፖለቲከኞች የሚፈጥሯቸው ክስተቶች ናቸው። ሌላ ከ894 ኮንዶሚኒየም ወይም የጋራ ቤቶች 127 የቀበሌ ቤቶች ከሶማሌ ክልልና ከተለያዩ አካባቢዎች ለመጡ የኦሮምኛ ተናጋሪ ሰዎች በተለየ ችሮታ ያለጣ የታደለበት ሁኔታ እናያለን። 613 ሚሊዮን ብር ለኦሮሞ ስራ እድል ፈጠራ በሚል ወጪ ሆኖ ወደ ተግባር እንዲገባበት እቅድ መያዙንም እንሰማለን። ሌላው ቀርቶ የኦርቶዶክስ እምነትን ከማጥፋት በመነጨ የኦርቶዶክስ እምነት የሌላቸውን የስድስት ኦሮሞዎችን ወደ ስላሴ መንፈሳዊ ኮሌጅ በአመራርነት እንዲመደቡ የተደረጉበትን ሁኔታ እናያለን። የአዲስ አበባ ባንኮች፣ የመገናኛ ብዙሃን ተቋማትና ሌሎች በአጠቃላይ ኦሮሞዎች እንዲሸፈን እየተደረገ ያለው ሰፊ እንቅስቃሴ ነው የምናየው። በሌላ ከ11670 በላይ የአዲስ አበባ ነዋሪዎች በለገጣፎ፣ በጉራዩ፣ በጫንጮ፣ በሰበታ፣ በተለያዩ አካባቢዎች እንዲፈናቀሉ ተደርገው ያለ ቤት በድንኳንና በላስቲክ የሚኖሩበት ነባራዊ ሁኔታ የተፈጠረበት፣ ሌሎች ግን ከርቀት መተው ደግሞ የጋራ መኖሪያ ቤት ያለጣ እንዲሰጣቸው የተደረገበት ሁኔታ ነው ያየ ነው። በዚህ ላይ አማራን ያፈናቀለ ኦነግን ደግሞ ያሰባሰበ ስርዓት እንደነበረ ባለፉት አንድ አመት አይተናል። ሌሎች በክልሎችም ቢሆን ከ20 ባንኮች በላይ ተዘርፈዋል። ከ3.2 ሚሊዮን ህዝብ በላይ በሀገሩ ተፈናቅሎ በስደተኛ መጠለያ ካምፖች ውስጥ እና በተለያዩ አካባቢዎች በየዘመድ አዝማዱ እንዲጠለል የተደረገበት ሁኔታ እንዳለ አይተናል። ከ891 በላይ ህዝብም ተጨፍጭፏል። በሺዎች የሚቆጠሩም ቆስለዋል። ሀብት ንብረታቸውም ተዘርፏል። በተለይ ደግሞ ጌዲዮን በሚባል ህዝብና አማራ በተባለው ህዝብ እና በሌሎችም የደረሱት እልቂቶች የአንድ አመት የአብይ ውጤቶች ናቸው። እንደ ውጤት ካየናቸው ማለት ነው። ከዚህ ተነስተን አብይ የአማራውን ህዝብ እንደ ኢላማ፣ እንደ ታርጌት በማየት ሰፊ ስራዎች ሲሰራ መቆየቱን ያሳያል። ከዚህም አንጻር አብይ አህመድ ወደ ሱዳን የሱዳንን መፈንቅለ መንግስትና መጻኢውን መንግስት በተመለከተ ለትግራይ መሪዎች ወይም ለህዋት መሪዎች አመቺ የሚሆን ሌላ ያልበሽር ግልባጭ እንዲፈጠር ከመፈለግ አንጻር ወደ ሱዳን ሽምግልናውን እንዲመራ እነ ደብረጽዮን ታዞ የሄደበት ሁኔታ ነበረ። ይሄ ምክንያቱ ደግሞ ከመተማ ጀምሮ እስከ ጋምቤላ ድረስ ከ3000 በላይ የሚሆን ኪሎ ሜትር መሬት ለሱዳን በአደራ መልክ የትግራይ ህወሓት ከሰጠ በኋላ መገንጠሉን ካረጋገጠ ወይም ዲክለር ካረገ በኋላ ያንን መሬት ከሱዳን መልሶ ወደ ትግራይ ለማድረግ ተረፋማውን የኢትዮጵያ መሬት የትግራይ ክልል ወይም መሬት ግዛት አድርጎ ለማስቀጠል በማሰብ በሱዳን አዲስ የሽግግር መንግስት ውስጥ ራሱ ጣልቃ ገብቶ የዳኝነት የሽምግልና ስራ እንዲሰራ የተላከበት ሁኔታ ነበር። አብይ ከዚያ ሲመለስ ነው ከሁለተኛ ቀን በኋላ ወደ ደብረጽዮን ገብረ ሚካኤል ትግራይ ሄዶ አንድም ይሄን ሪፖርት የማቅረብ ሁለተኛ ደግሞ በአማራው ክልል ውስጥ እየተፈጠሩ ያሉ አማራው ያስተሳሰቦችና መነሳሳቶች ተመልሰው አፈር ውስጥ እንዲገቡ ወይም ተመልሰው እንዲፈርሱ ስለታሰበ የሚቀጥሉትን መመሪያዎች ለደመቀ መኮንን እንዲያስተላልፍ ደመቀ መኮንን ለመጡት ሁሉ ጠቅላይ ሚኒስትሮች በሶስቱም ጠቅላይ ሚኒስትሮች ምክትል ሆኖ ሰርቷል። ግን ምክትል ሆኖ በመለስ ዜናዊ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝና አሁንም በአብይ ሲሰራ ግን የአማራን ጥቅም በመጻረር አማራ ከጊዜ ወደ ጊዜ ከኢኮኖሚ ውጪ ከብሔራዊ ንጻነት ውጪ የተረጋጋ ሰላማዊ ኑሮ እንኳን እንዳይኖር ከተለያዩ ክልሎች እንዲፈናቀል በራሱም ክልል ጎጃም ውስጥ እስከ 45000 ሰዎች ከብርሸለቆና ካየውርሻ ለማት አካባቢ እንዲፈናቀሉ የተደረገበት ሰሜን ጎንደር ቀማንትና ማራ በሚል በስፋት ተፈናቅሎ ሀብትም ንብረቱ እንዲበተን እንዲቃጠል የተደረገበት ነባሪ ሁኔታ ተፈጥሯል። ይሄ ሲደረግ የነ ደመቀ መኮንን ግዴለሽነት እንዲያውም ለህዋትና ለኦህዴድ ኦዴፓ ተላላኪ ከመሆን የተነሳ አማራውን የማጥፋቱን ዘመቻ ተልኮ አስፈጻሚዎች ናቸው እነ ደመቀና። ይሄ ደመቀ በየጠቅላይ ሚኒስትሮቹ አማራውን በማጥፋት አማራውን ከኢኮኖሚና ከፖለቲካ ውጪ በማድረግ ረገድ ተልኮ በመፈጸም ተወዳዳሪ የሌለው ጠንካራ ነው፣ ለህዋትና ለኦህዴድ ጠቃሚ ነው በሚል ለተራዘመ ጊዜ በምክትል ጠቅላይ ሚኒስትርነት አቆይተውታል። ከዚህ የተነሳ ታማኝነቱን ለማረጋገጥ አብይ የሰጠውን ተልኮ አሁንም ተቀብሎ ላምባቸውና ባምባቸው ዙሪያ ያሉ ሰዎች ሰጥቶ እንደነበረ በቅርብ የተገኙ መረጃዎች ያረጋግጣሉ። የተሰጠው መመሪያ አንደኛ የሰለጠነውን ኃይል መበተን በነ ጀነራል አሳምነው ጽጌ የሰለጠነው የተመለመለው ልዩ ኃይል የአካባቢ ሚሊሻና ሌሎች ኃይሎች እንዲበተኑ፣ አሳመነውን ከሐላፊነት በሰኔ 17 ከ15 በኋላ ከሁለት ቀን በኋላ ሰኞ ከሰኔ 17 ጀምሮ አሳመነውን ከሐላፊነት ማንሳትና ማሰር፣ የአማራን ገበሬ ትጥቅ ማስፈታት፣ በረከትና ታደሰን ከእስር ፈቶ መሾም፣ ካልተቻለም ደግሞ እነሱን ይደግፉ የነበሩ በአማራ ክልል ውስጥ በአዴን ውስጥ የተሰገሰጉ በብሔራቸው ኤርትራውያን፣ ትግሬዎች፣ ኦሮሞዎች፣ ደቡቦች ወይም ደግሞ አማራም ሆነው የአማራን ጥቅም የሚጻረሩ ባንዳዎች እነዚህን በመሾም አሁንም የአማራ ብሔርተኝነት ትንሽም ቢሆን እንዳያቆጠቆጥ ወይም የአማራው አስተሳሰብ እየገነገነ እንዳይመጣ ከመፈለግ ይህንን ተልእኮ ለአማራ ክልል አስተላልፎ ነበር። የአማራ ክልል በፌደራል ሰራዊት የሚጠበቅበት ሁኔታ እንጂ በራሱ ሰራዊት መጠበቅ የለበትም የሚል አደገኛ አዝማሚያዎችም ያሉበት ተልእኮ ለእናምባቸው ሰጥቶ ነበር። በዚሁ ይህንን ተልእኮ ለመወጣት ቀዳሚውን በ15 ስብሰባ አድርገው እንደነበረ በምክር ቤት አዳራሽ ውስጥ በተለያዩ ሚዲያዎችም የሚነገሩ ናቸው። እኛም ከቅርብ ምንጮች የምንሰማቸው ናቸው። እና ይህንን ትእዛዝ ከሰጠ በኋላ ደመቀ መኮንን በሐዘን ላይ በነበረበት ጊዜ የተናገረው ወይም ያዘነ በመምሰል ይገልጸው የነበረው ነገር እኔ በሌለሁበት ውጪ በነበርኩበት ጊዜ የተከሰተው አሳሳቢና አስቸጋሪ ነገር እያለ ነው የገለጸው። ግን የሱ በረራ የነበረው በአዲስ አበባ አቆጣጠር ከሌሊቱ 5 ሰዓት ሲሆን በባህር ዳር ያ ሁሉ ግጭት የተፈጠረው ግን ከቀኑ 11 ሰዓት ነው። የ6 ሰዓት ልዩነት አለ። ስድስት ሰዓት ሙሉ ለቼክን ደግሞ እሱ ኤርፖርት አይሄድም። በዛን ወቅት እሱ የነበረው በራሱ ቢሮ ወይም ከአብይ ጋር አንድ ላይ ሪፖርቱን እየጠበቁ ይሆናል የነበረውን እንቅስቃሴ፣ ወይም ደግሞ በራሱ ቤት ውስጥ ነበር ማለት ነው። አልወጣ ባልወጣበት እንደወጣ አድርጎ ራሱን እንደ ጥላጦስ ከችግሩ ወይም ከተከሰተው ነገር ነፃ ለማድረግ የተጠቀመባቸው ይሄድባቸው የነበሩ መንገዶች በሐዘን አገላለጹና በተለያየ ሪፖርቱ ላይ ያየነው ነው። ስለዚህ የተሰራው ነገር ድራማ ነው። ሁለቱም ሟቾች ወገኖቻችን ናቸው። ሁለቱም ሟቾች ቢቆዩ ኖሮ ለአማራው ክልል ወይም ለአማራው ህዝብ የሚጠቅሙ ነበሩ። የትኛው የበለጠ የትኛው አስተሳሰብ የበለጠ ይጠቅማል የምናየው ነው። የጀነራል ሳምነው አስተሳሰብ እየጎላ መጥቷል። ወጣቱን ይዟል። አዲስ አስተሳሰብ ይዟል። ከአማራዊነት ውጪ ሌላ ህብረ ብሔራዊ አስተሳሰብ የኛን ብሔራዊና መደባዊ ጭቆና ነፃ ያደርገንም። ስለዚህ ወደ አማራነታችን እንመለስ። ከ500 ዓመታት በፊት የነበረው የግራኛ አህመድ ወረራ አይነት አሁንም በዙሪያችን ተወረናል። ስለዚህም ለራሳችን ነፃነት እንዘጋጅ ብሎ ያነሳሳበት ጥሩ የሆነ የአማራው ቀንዲል ሆኖ ያለፈበት አጋጣሚ ተከስቶ ነበር ማለት ይቻላል። ስለዚህ እነዚህ ነገሮች ይሄ በ15 እና በዛ ወቅት የተከሰተውን ያሳየሁበት አንዱ መንገድ ሲሆን ከዛ በፊት ግን መንስኤዎች ነበሩት። ከዛም በፊት በብርሸለቆ ወታደራዊ ማሰልጠኛ ውስጥ ጀነራል አሳምነው ጽጌ ታጣቂዎችን ወይም ልዩ ኃይልን በሚያሰለጥኑበት ጊዜ ከሶስት ወር በኋላ ቀለብና ዩኒፎርም የሚያቀርብላቸው ጠፍቶ ግሮቻቸው ተባብሰው ለከፋ ሁኔታ ተዳርገው ከአርሶ አደሩና ከተለያዩ ሁኔታዎች በተገኙ የተለያዩ ገቢዎች ስልጣናው እንዲጠናቀቅ ተደርጎ ስልጣናው ተጠናቆ
ታያለው። አርማጮቻችን ቴሌፎን መቋረጣለን፣ ስንመለሳለን። እስከዛው በሙዚቃው ተጠብቁን። ሎ አታያለ ሰማታል?
አላ አው ሰማ።
እሺ ተነስተን ይከታው እንግዲህ የችግር ለመፍታት ሌላ የሚያስፈልገው ነው። አው እንግዲህ ውይይታችን ላይ እንትን በዚህ በልዩ የበልዩ እንትን ኃይሉ ነው ሰለጠኑትን የደሞዝ ክፍያም ሆነ የትጥቅ ግዢ ያለው የፌደራል ባጀትን ስለተከለከለ ከህዝቡ መዋጮ ነው እንትን ያለው የሚለው ዙሪያ ነበር የተቋረጠው። እስቲ ከዛ ጀምሮ ቢከተሉ አመሰግናለሁ።
በጣም ጥሩ ነው። ስለዚህ ጀነራል አሳምነው ጽጌ በብርሸለቆ ተደራይ ማሰልጠኛ ውስጥ ያፈለጥማቸው የነበሩ የአማራ ወጣቶች ወይም ልዩ ኃይል ከሶስት ወር የስልጠና ጊዜ በኋላ ጠለብና ዩኒፎርም ሌሎችም ድጎማዎች ተቋረጡባቸው ስለነበረ ሌሎች በርካታ ችግሮችን አሳልፈው ችግሩንም የሚያቀው እንደ ባህል ይዞት የቆየ ህዝብ ስለሆነ በዚህ አልፈው ለመመረቅ በቅተዋል። ሊመረቁ 15 ቀን ሲቀራቸው ግን እንዲመረቁ ደመቀ መኮንንና አቶ አንባቸው መኮንንን በመረቃ ስነ ስርዓቱ ላይ እንዲገኙ ጀነራል ሰምነው ጽጌ ጥሪ አቀረቡ ነበር። ሁለቱም በመረቃ ስነ ስርዓቱ ላይ ግን ያልተገኙበት ምክንያት የሰልጣኙን በተመለከተ እንዲሰለጥን የአብይና የደብረጽዮን ፍላጎት ስላልነበረ የበጀት ክልከላውም ምንጩ ያ ስለነበረ እነሱ እንዳይከፉባቸው በመረቃው ላይ አልተገኙም ነበር። ስለዚህ ሁኔታ ሁሉ ያለፈበት ሁኔታ እንደነበረ አስተውሳለሁኝ እና ይሄ ከጊዜ ወደ ጊዜ እየሰፋና እየከፋ የመጣ ልዩነቶች ያስተሳሰብ ልዩነቶች አንዱ ለማረው የማሰብ ሌላው ደግሞ ለኦርዴድ ህዋት የማሰብ ዝንባሌዎች በክልሉ እየጎሉ የመጡበት ነባራዊ ሁኔታ ተከስቶ ነበርና ይሄን አስተሳሰብ ከስር መሰረቱ ማጥፋትና ለማራ የማያስቡ አሻንጉሊት መሪዎችን በክልሉ በማስቀመጥ የህዋትና የኦህዴድ ፍላጎት ይሳካል ተብሎ ይታመናል። የህዋትና የኦህዴድ ፍላጎቶች ደግሞ የመረጥ ጥያቄዎች አሏቸው። የግዛት የተስፋፊነት ጥያቄዎች አሏቸው። ኦህዴድን ወይም ኦዲፋ ብሎ ራሱን በስያሜ ብቻ የቀየረው ቡድን ከኦነግ ጋር ሆኖ የሰሜን ሸዋን በኦሮሞ ውስጥ የወሎን በኦሮሚያ ውስጥ የከፊል ጎጃምን በኦሮሚያ ውስጥ የማጠቃለል አባዜና ፍላጎት የረጅም ጊዜ ህልም አለው። ህወሓት የተባለው ፋሽስት ድርጅት ደግሞ እንደዚሁ ሰሜን ጎንደርን ተቀማንት ጋር የቀማንት ግዛት ነው አማራው በተስፋፊነት መጥቶ የሰፈረበት ግን የራሱ ግዛት ያልሆነበት ነው ያለ በማስተማር እና በመቀስቀስ በሁለት ህዝቦች መካከል ልዩነት በመፍጠር እነዚህ ችግሮች እየተከሰቱ ያሉትም ሰሜን ጎንደር ባጠቃላይ ወራህብራ የማጠቃለል እንጂ በወልቃይት ተገዴ በመተማ ወይም በቋራ ብቻ የሚወሰን አለመሆኑን የሚያሳይ ነው። በራያ በሌሎችም ሎሎ አካባቢዎችና ባጠቃላይ አማራን ያለ ግዛት የማስቀረት አማራን የበበተንና መሬቱን ወይም ታሪኩን በጠቅላላ ሌሎች እንዲዘርፉት የማመቻቸት ረጅም የሆነ ስትራቴጂ ጥልቅ የሆነ ስራ ከውጭ ኃይሎች ጋር ተሳስረው የሚሰሩት ስራ መሆኑን ነው የሚያሳይ። ከዚህ ጋር ተያይዞ ምንድነው የሚያሳየን በቃ ብልጭ ብሎ የጠፋ የህዝብ ነጻነት ነው ማለት ይቻላል። በአጼ ኃይለ ሥላሴ ጊዜ በ1953 ዓመተ ምህረት የነ መንግስቱ ነዋይ የነ ገርማሜ ነዋይ የነ ኮሎኔል ወርቅነህ ገበየሁ ጥረት ቢሳካ ኖሮ አሁን ሀገሪቱ ላለችበት ምስቅልቅል አንወድቅም ነበር። መፍትሄው እዛ ላይ ተገኝቶ ነበር። ዳረጅና ያፈጆ ፊውዳሊዝም ያን ጊዜ አክትሞለት ነበር። ዞሮ ዞሮ ግን ያ መፈንቅለ መንግስት ባለመሳካቱ የሰዎቹ ጥረትና ራዕይ ግን እየተንከባለለ ቆይቶ በ1966 እና 67 እውን የሆነበት ግን የተንሻፈፈ ስርዓት ግን አማራውን ያገለለ ስርዓት የደርግ ስርዓት ያም ቢሆን የኦሮሞ የኦዴፓ ስርዓት ነው ማለት ይችላል። ከላይ ተፈታች ኦሮሞዎች የነበሩበት አማራው በአጠቃላይ ራሱ ቢገዛም ባይገዛም ቢያስተዳድርም ባያስተዳድርም ዋናው ነገር ኢትዮጵያ ትቆይ በሚል ለማ መገርሳ እንደሚለው እንደ ሱስ ተጠምደንባት ስናልቀባት ይኖር ነበር። አማራው የዛሬ 40 ዓመት ጀምሮ ነው ሲያልቅ የነበረው ዛሬ አይደለም። ደርግ ከመጣበት ጊዜ ጀምሮ የደርግ ማመጣት አላማ በወቅቱም የነበሩ የፖለቲካ ድርጅቶች አላማ በጸረ አማራነት ተግባር ላይ ተሳትፎ ስለነበረ ነው። ሌላው ጀነራል ሰዓረ መኮንንስ ከዚህ ጋር ያስተሳስረዋለሁ የሚለው ነው። ሰዓረ መኮንንና ጀነራል ገዛ አበራ ግድያ ከዚህ ጋር የሚገናኝ አይደለም። ገዛ አበራ ጡረታ ያወጣ የትግራይ ሚሊሻ ነው። ሰዓረ መኮንን ደግሞ በስራ ላይ የነበረ የትግራይ ሚሊሻ ነው። ይሄን ያህል ጀነራል በሚያሰኝ ደረጃ ትከሻቸው ላይ ጨርቁን ለጥፈውላቸው ይሆናል። በወታደራዊ ዶክትሪን፣ በወታደራዊ አሰራርና ብስለት፣ ብቃት በሌሎችም ነባሪያ ሁኔታዎች ግን ለዚህ የሚያበቃቸው ምንም አይነት መስፈርት የሌላቸው ግሳንግስ የትግራይ ሚሊሻዎች ናቸው። እነዚህ ሚሊሻዎች ሰዓትም ያላቸው አይደሉም። ይሄንን ግሳንግስ ናቸው ለወጣ ዓለም አቀፍ ወታደራዊ ውቀትም የላቸውም ስንል ያለ ምክንያት አይደለም። የ1991 ጦርነት የትግራይና ኤርትራን የሁለቱን ክልሎች ግጭት መሰረት አድርገን መናገር እንችላለን። ያን ጊዜ የነበረውን ጦርነት መፍታት የተቻለው የቀድሞውን ሰራዊት ከፍተኛ መኮንኖች አብሮ በማስተማራት በአማካሪነትና በአዋጊነት አሰልፈው ስለነበረ ነው እንጂ በመሰረቱም አንድ ስንዝር መሬት መያዝ የሚያስችላቸው ወታደራዊ ጥበብ እንዳልነበራቸው የታየበት ሁኔታ እንደነበር ስለምናስታውስ ነው። ስለዚህ እነዚህ ሚሊሻ ጄኔራሎች የተገደሉት በወቅቱ ሰኔ 15 2011 ላይ የመጠጥ ፕሮግራም ወይም ዝግጅት በጀነራል ሳአረ ቤት ውስጥ ነበረ። ገዛ ያበራም እዛ የተገኘበት ምክንያት ለመጠጥ ነው። ሁለቱም በመጠጥ ምክንያት ሰክረዋል፣ ሞቅብሏቸው ነበር። በዚህ ሞቅታ ማህከል ግን ለጀነራል ሳአረ መኮንን ሪፖርት የባህር ዳሩ ግጭትና አልቂት ተነገረው። በስልክ እንደተነገረው ይሄ የስልክ ሪፖርት ከባህር ዳር የመከላከያ ሰራዊት መምሪያ ሊሆን ይችላል ወይም ከተለያዩ ክፍሎች እንደደረሰው ግን የተናገረው በስካር መንፈስ ከዚሁ ከራሱ ከጠባቂው ከአስር አለቃ መሳፍንት ጥጋቡ ፊት የተዝናና ይናገር የነበረው እነዚህ አህያዎች ወይም አድጊዎች እርስ በርሳቸው እየተጋደሉ ነው ብሎ ነው ለገዛ ያበራ የተናገረው። ይሄ ስሜቱን የጎዳው የአስር አለቃ በሁለቱ ጀነራሎች ላይ የግድያ ውሳኔ ወሰነባቸው ነው። ከዚያ በኋላ ቆስሎ ተያዘ። ምድር ጦር ሆስፒታል መከላከያ ሆስፒታል ውስጥ በሕክምና ውስጥ ያቆዩበት ሁኔታ ነበር። ስለዚህ የሁለቱ ግድያዎች ምንም ግንኙነት የላቸውም። እነዚህ ሰዎች አንደኛውም ጥሮታ ያወጣ ነው ወደ ስልጣን ሊመጣ ወይም ያስቸግረኛል ለስልጣኔ ያስቸግራል ብሎ የሚያስቡ አይደለም። በሌላ በኩል ደግሞ ሳአረ መኮንን የታዘዘውን ሁሉ የሚፈጽም እንጂ እንቢታም የሚያቅ ከዚያም በላይ ደግሞ ሌሎች ደጋፊዎች ከኋላ ሆነው ሌላ ተልእኮ ሊያራምድ የሚችል ሰው አልነበረም። ስለዚህ ልዩነት አልነበራቸውም። ትልቁ ነገር ግጭቱ የተነሳውና የተገደሉበት ምክንያት አፈዘራፊ የሆነ ዘላን የሆነ አስተሳሰባቸውና ዘረኛ የሆነ አነጋገራቸው ስሜቱን የጎዳው አስር አለቃ የፈጸመባቸው እርምጃ ነው ነው። ይሄ በቅርብ አካባቢ ካሉ ሰዎች ያረጋገጥኩት ነው። ስለዚህ የሰኔ 15 ሁኔታ በዚህ ሁኔታ ነው የተጠናቀቀ። በዚህ ሁኔታ ተጠናቆ ግን መግለጫዎች እንዴት ወጡ የሚለውንም ደግሞ እንመልከታቸው። ምን ያህል በጣም የሰፋ ዘረኝነትና ደመኝነት በአማራው ህዝብ ላይ ያለ መሆኑንና በአማራው ህዝብ ውስጥ ደግሞ የተፈጠሩ ሰዎች ምን ያህል ለአማራው ለመቆም የተሳናቸው አደርባዮች መሆናቸውን ያሳያል። ለምሳሌ የህወሓትን መግለጫ ማየት እንችላለን። ትምክተኞች ጀነራሎቻችንን ገደሏቸው ብለው ነው የገለጹት። ትምክተኞች፣ ደርጎች፣ ነፍጠኞች፣ አህዮች የሚሉት አማራን ነው። ይሄ እነዚህ ሁሉ የነሱ ኮዶች ናቸው። ይሄ ከጥላቻ ከንዲቀር የሚመለጭ ነው። ትምክተኛ ወይም ጠባብ የሚለው ነገር ሊገልጻቸውም ከሆነ እነሱን ከዚህ አስተሳሰብ በመነጨ ማለት ነው። ስለዚህ ይሄ ነው። ሌላው አበራዳሙ የሚባል አሁን የአማራ ክልል ፖሊስ ኮሚሽነር የሆነ ሰው የተናገረው ነው። ጀነራል አሳምነው እንደ እብድ ነበረ። ከአንድና ከሁለት ቀን በኋላ እርምጃ ልንወስድበት ነበር ቀደመን የሚል ተራና የወረደ ተግባር የገለጸበት ሁኔታ ነበር። ሆነ ላለ በዳማረም ቢሆን አሳምነው ነው ግጭቱን ያነሳሳው ብሎ ነው ለዶክተር ወሌ የገለጸው። ከተወሰደ ጊዜ በኋላ ግን እሱም ራሱ እስራቱ አልቀረለትም። ዞሮ ዞሮ ግን እርስ በርሳችን ያቃርኑናል፣ ግን ሁላችንንም አይፈልጉንም። የመግለጫዎች አወጣጥ፣ የተንሻፈፉ መረጃዎች አሰጣጥ፣ የተለያዩ መረጃዎች በየደቂቃው በየሰዓቱ በየቀናቱ ከአብይም ከተለያዩ ተቋማቱም ይወጡ የነበሩት ነገሮች እንዲያውም ኢንተርኔት ዘግቶ ህብረተሰቡ የተዛበ መረጃ እንዲደርሰው ለነገሩ ትኩረት እንዳያደርግ ህዝባዊ አመጽ ይነሳል ከሚል ስጋትና ከተለያዩ ሁኔታዎች የመነጨ ነበረ። ስለዚህ ሁኔታው በዚህ መልኩ ነው የተጠናቀቀው ብለን ማየት እንችላለን። ጨርሻለሁ።
እሺ፣ በጣም አመሰግናለሁ ሰፊ ማብራሪያ ለሰጡን። እንግዲህ አንዳንድ ነገሮችም አዳዲስ ነገሮችም ጠቁመውናል። በመሰረቱ አንድ ከጀነራሎቹ ጋር ተያዘ ለኢትዮጵያ በጣም ቁቁልሽ ሆነው የጀነራል ሳለ ባለቤት ወታደርና መኮንነች ባላለችና ያግድ ያስፈጸም ተኩስ ማለማረጓና የባሏን ገዳዮች ወይም ተኩስ አለመግደል አለመሞከራ ምን የተሰጠ ፍንጭ የለም። ሰዎቹን ጋባዥና አስተናጋጅ እሷ ነበረች መስለኛልና የሙሉ ራሱ ራሱን የቻለ ለወደፊቱ መዘዝ የሚወጣ ነው። ሌላ አንድ መቶ አለቃ አበረ ነው ሚል አስተዋል። እዚህ ስዱንኛ ሀገር የነበረ ነው። ከዚህ ነው የሄደው። ሰዎች እንዴት መልምለው እንደወሰዱት አስቂኝና አስገራሚ ነው በእውነቱ። የወሰዱት ሰዎች ተሳስተዋል። ወሮ በላ ሰው ነበር። እዚህም ቢሆን አወናባጅና የግንቦት ሰባት ተላላኪ የነበረ ሰው ነው እና ከዚህ አንጻር ስንመለከተው በድርጅት ውስጥ ምን አይነት ሰርጎ ገቦች እንደገቡበት እነማን ምን ለማድረግ እንደተላኩ ያሳያል። ሲታሪክ ያወጣዋል እና የሚረገም ሰው ነው። እዚህ የነበረውንም ኑሮውን ለመምራት ያልቻለ ሰው ነበር። ግን ዛሬ በኢትዮጵያ ውስጥ የሰዎችን ህይወት ላይ የማይረባ መግለጫ ለመስጠት ሁኔታው ገጥሞለታል። እስቲ ወደሚቀጥለው ጥያቄ ልውሰዶት። አቶ አያሌው ይሰማዎታል? አሁን እስካሁን ድረስ ከሰጧቸው እንግዲህ ማብራሪያዎች ከተነሳን አንድ የአማራን ህልውና የአማራን ነገድ ራሱ የአማራ ህዝብ ጠላት ቢአድን ነው ወደሚለው የሚወስደን ይመስለኛል። እንግዲህ በአንዳንድ ነገሮች ላይ በሌሎችም በብዙ ኢትዮጵያኖች ዘንድ ይሄን ነገራልና ይሄ ነው ማለት ነው። አሁን የምንደርስበት ሁኔታ መደምደሚያ ይህ ድርጅት ካልጠፋና ካልተወገደ የአማራ ህልውና የአማራ ደህንነት መጠበቅ አይችልም ማለት እንችላለን።
በትክክል ነው። አዎ በትክክል ነው። በአዴን ሲያሚው ነው ለአማራ ህዝብ ያበረከቱት ህዋቶች እንጂ በአዴን አማራ አይደለም። ቀደም ሲል በተደጋጋሚ ገልጸው እንደነበረው ከድርጅቱ አመሰራረት መነሳት እንችላለን። የድርጅቱ መሪዎች የነበሩት ኤርትራውያን፣ ትግሬዎች፣ ኦሮሞዎች፣ ደቡቦች ናቸው። ይሄንን በማስረጃ ማስቀመጥ እችላለሁ። በረከት ስምኦን ኤርትራዊ ነው። አደሰ ትግሬ ነው። እላው ዮሴፍ ትግሬ ነው። ሌሎችም በርካታዎቹ አመራሮች የትግራይ ሰዎችና የኤርትራ ሰዎች ናቸው። ደቡብ ስንል እነ ታምራት ላይኔ ናቸው ወይም እነ ጌታቸው ማሞ፣ ደቡብ ስንል እነ ተፈራ ዋልዋ ናቸው፣ ደቡብ ስንል ሌሎችም ናቸው፣ ኦሮሞዎችም ስንል ሌሎችም ናቸው። እና በአጠቃላይ ድርጅቱ ሲመሰረት በወሳኝነት ላይ መዋቅሩ በጠቅላላ አማራ አልነበረውም። በሂደት እነሱን የመሰሉ ሰዎች ከፈጠሩ በኋላ የተወሰኑ አማራ፣ በዘር አማራ ግን በአስተሳሰብ ትግሬና ኦሮሞ የሆኑ ተሸሽቶች ናቸው የተቀየሩበት። መሰሎቻቸውን ነው እንደ እንቁላል እንትን እያሉ እየፈቀፈቱ ለዚያ ህዝብ ሸክም ያስረከቡት። ስለዚህ አመሰራረቱ በራሱ የማዕህድን መስፋፋት ለመገደብ ታስቦ የተደረገ እንጂ ከመጀመሪያም አማራው ድርጅት እንዲኖረው ተፈልጎ አይደለም። አማራው ከድርጅት በፊት በህገ መንግስት ውስጥ ውክልና ሊኖረው፣ በምክር ቤት ውስጥ ሰፊ ውክልና ሊኖረው፣ እንደ ህዝብ ቁጥር መጥ
አታያለው። አርማጮቻችን ይቅርታ፣ እንመለሳለን። በሙዚቃው ቆዩ።
I'm gonna make you mine.
አሎ ታያሌ ሰማውታል?
አሎ አሰማ።
ይቅርታ ይቅርታ እንግዲህ ይሄንን ጉዳይ ከድርጅቱ ባለቤቱ ከሆኑት ጋር ተነጋግረን መፍትሄ ካልተገኘለት አስቸጋሪ ሆኗል። እንግዲህ እስቲ በዛው በጀመሩት የዚህን የባያድን ውስጥ ያሉት አማራሮች እንዴት ያንከባለሉ ድርጅቱን ዝንድረስ እንዳመጡት የጀመሩት እንትን ነበር ተነታንስ እሱን ይከተሉና ወደን ከጥልጥ ያገን ሻግራለን።
ጥሩ ነው። እና በአጠቃላይ የድርጅቱ አመሰራረት የአማራን የፍትህና የነጻነት ተጋድሎ ለመገደብ በራሱ ባለበት ሁኔታ ለመወሰን ጥላት ወዳጆቹን እንዳይለይ ራሱን መከላከል እንዳይችል ተደርጎ በውክልና በሌሎች ብሔሮች ሁሉም ብሔራዊ ድርጅቶች በራሱ በራሳቸው ብሔሮች ነው የሚወከሉት። የአማራ ድርጅት ግን በራሱ ብሔር አይደለም ተወክሎ ይኖራው። በኋላ ግን እነዚህ ሰዎች ደግሞ በዘር አማራ ወይም በትውልድ በአማራ አካባቢ የሆኑ ግን በአስተሳሰብ ጸረ አማራ የሆኑት ደግሞ መፈልፈል ጀመሩ። በዚያው መሰረት እየቀጠለ የመጣ ጸረ አማራ ጸረ የአማራ ጠቀምና ነጻነት የሆነ ድርጅት ነው ብለን መሰየም እንችላለን። ከዚህ አንፃር ምን ያስፈልጋል ወደሚለው ነው መሄድ ያለብን። ከዚህ አንፃር አማራው እንደሌላው ብሔር በህብረ ብሔር መደራጀት አስፈልጋነት የለውም ለአማራው። ምክንያቱም የአማራው ብሔራዊና መደባዊ ጭቆና ወይም የነጻነት ፍለጋነት ተጋድሎ በሌሎች ብሔሮች ጥረት ሊሳካለት የሚችል አይደለም። ከሌሎች ጋር ሆኖ በመታገል ይሄ ነጻነቱ እውን ሊሆንለት አይችልም። ምክንያቱም ሌሎች ብሔሮች ያለባቸው መደባዊ ጭቆና ነው። በአሁኑ ጊዜ ብሔራዊ ጭቆና የለባቸው በአማራው ህዝብ ላይ ብቻ ነው አሁን ብሔራዊ ጭቆና ያለው። ስለዚህ የሚያስተሳስረን አንድ የሚያደርገን መሰረታዊ ነገር የለም። የተጋድሎና የስትራቴጂ ተመሳሳይነትና ተዛምዶ ስለሌለን በጋራ እንድታገል በአንድነት ነው ኢትዮጵያን በማቆየት እኛ ምን ቆየው የሚለው ነገር ይሄ የቆየ ያረጀና ያፈጀ አስተሳሰብ ነው። አሁን አማራውን ለማቆየት በብሔሩ ተደራጅቶ ስለብሔሩ ያሰበ ስለብሔሩ አዲስ ስትራቴጂ ነድፎ በመታገል ብቻ በሚያገኘው ነጻነት ነው ውጤት ሊኖረው የሚችለው። ከዚያ ውጪ እነ ለማ መገርሳ ሲያሾፉት እንደነበረው ሱስ ነው የሚሆነው። ተራ ሱስ፣ የማይጠቅም ሱስ፣ ለድል የማያበቃ ሱስ፣ እናንተና በነበረ አስተሳሰብ አሁንም ያንጎላጅ እንድንቀጥል የሚያደርግ ሱስ፣ ፍርሃት የተጫነው ሱስ ነው የሚሆነው። ስለዚህ ሌሎች እንኳን በራሳቸው ብሔር እኮ ኮርተዋል። ሌሎች ደቡቦች፣ ቤንሻንጉሎች፣ ትግሬዎች፣ ኦሮሞዎች፣ አፋሮች፣ ሶማሌዎች በራሳቸው ብሔር ኮርተዋል። አማራው በራሱ ብሔር መደራጀትን ምን አስፈራው? ምን አሳፈረው? ስለዚህ በራሳችን ብሔር በብሔራዊ ማንነታችን ተነደራጅ ብቻ ነው በእኛ ላይ የደረሰው የተለየ መደባዊና ብሔራዊ ጭቆናን ማክሸፍ ስለነጻነቱም ታግለን ለውጤት መድረስ አስፈላጊው ከሆነ እኩል ከሌሎች ብሔሮች ጋር ተደራድረን የፖለቲካና የኢኮኖሚ ስልጣን ተጋሪ ልንሆን የምንችለው። ካልሆነ ግን ዘመኑም ዓለምም የሃያላናትና ያሸነፈው ሁሉ መሬታችንን ቢወስደው እኛን ቢገለንና ቢያፈናቀልም ዝም ብሎ መጠበቅና ዝም ብሎ ማየት ካልሆነ በስተቀር ለውጤት የሚያበቃን አይደለም ነው። ስለዚህ በክልሉ ሌሎች የህብረ ብሔር ድርጅቶች ሲንቀሳቀሱ መከልከል አለበት ያማራ ህዝብ። ለምንድነው አብይ አህመድ ህብረ ብሔር ድርጅቶችን ከኦሮሚያ እንዳይገቡ ተከልክሏል? አሩሲ ስብሰባ ሲፈልጉ ስብሰባ ያቀዱ ሰዎች እንዲታሰሩ ተደርገዋል፣ እንዲቀጡ ተደርገዋል፣ እንዲደበደቡ ተደርገዋል። ስለ አንድነት መሰበክ ያለበት ወለጋ ነው፣ አምቦ ነው፣ አርሲ ነው፣ ደቡብ ነው፣ ቤንሻንጉል ነው ወይም ጋምቤላ ነው፣ አፋር ነው ስለ አንድነት መሰበክ ያለበት። በተረፈ ስለ አንድነት ልቡ ላይ የተነቀሰውን አማራ ስለ አንድነት የህብረ ብሔር የሆኑ ድርጅቶች ግን ሽፋን ነው። ህብረ ብሔርም ቢሆን ከፊሎቹ የደቡብን ህዝብ የሚወክሉ ናቸው፣ ከፊሎቹ ሌላውን ህዝብ የሚወክሉ ግን አማራ ጠል የሆኑ በአማራው ገንዘብና ደም ስልጣን ማግኘት የሚፈልጉ በአማራው ገንዘብና ደም አማራውን መልሰው ለማጥፋት ሰፊ ስትራቴጂ ስላላቸው መሆኑን መገንዘብ ያስፈልጋል። በተወሰነ ገንዘብ በትንንሽ ጥቅማጥቅሞች የአማራውን ሰዎች ሊከፋፍሉ በአማራው ውስጥ ገብተው ሊደራጁ ቢሮ ሊከፍቱ ይችላሉ። ቀሪው ህዝብ ግን እነዚህን በመጀመሪያ በማጥፋት ቢሮዎቻቸውን በመዝጋት በሰዎቹ ላይ በቀል በመፈጸም እርምጃ በመውሰድ እስከመጨረሻው ድረስ በመምታት ከክልላችን ማጽዳት ያስፈልጋል። ቀጥሎ በብአዴን ሰዎች ላይ እርምጃ በመውሰድ ብአዴንን በማግለል ብአዴን ራሱን የቻለ ሌላ ቀፎ በማድረግ ህብረተሰቡ በህቡና በግልጽ በመደራጀት ስለነጻነቱ እስከመጨረሻው ድረስ መታገል ይችላል። ከዚያ ቀጥሎ ነው እንግዲህ ከፍተኛው ጣላት ደግሞ ኦዴት እና ህዋሃትን መከላከል የሚችለው ያማራው ጣላት ብዙ ነው ዘርፈ ብዙ ነው ህብረ ብሔር ድርጅቶች ለህዋሃትና ለኦነግ አገልጋይ የሆነ ህዝብ ለመፍጠር ነው ወደ ክልላችን የሚገቡት የኛን ህዝብ የኛን ገንዘብ የኛን ደም የሚጠቀሙበት ህዋሃቶች ኦነጎችም ሌሎች ጣላቶቻችን ናቸው አማራ እንዳይኖር ስለሚፈልጉ በአሬንም የነሱ ተልኮ አስፈጻሚ ሆኖ እየተንቀሳቀሰ ነው ይሄም ሌላ ጣላት ነው ሌሎች ብሔሮች ግን እንዲህ አይነት 3 4 5 6 ጣላት ይላቸው እኛ አብዛኛው ብሔሮች በጣላትነት ተነስተውብናል ሁሉም የፖለቲካ ድርጅቶች በኢትዮጵያ ውስጥ ያሉ በጣላትነት ተነስተውብናል ስለዚህ ህገ መንግስቱም ለኛ የሚያግዝ አይደለም የኛ ጭቆና የተለየ ነው የኛ የነጻነት ጥያቄ የተለየ ነው የትግል ስልታችንም የተለየ ነው ስለዚህ ህብረ ብሔር የሚባለው ድርጅት በኢትዮጵያዊነት ነው መብቴ የሚከበር የሚለው የረፈዘ አስተሳሰብ ይሄ የጊዜው ያለፈበትና የሞተ አስተሳሰብ ተሸክመ ዛሬ ማራገብ የለብንም ስለ አዲስ ነጻነት ስለ አማራው ህልውናና መኖር ሲባል ስለ መኖር ሲባል የዲሞክራሲ ጥያቄ ሌሎች የዲሞክራሲ ጥያቄ ነው ያላቸው እኛ የመኖር ያለ መኖር የህልውና ጥያቄ ስለሆነ ብቻችን በመታገል ብቻ ነው መደባዊና ብሔራዊ ጭቆናችንን አስወግደን ከሌሎቹ ህዝቦች ጋር ተፎካክረን ኢትዮጵያ ትኖር ከተባለን በጋራ እንድትኖር መስቀል የምንችለው እኛ ብቻ ስለፈለግን ኢትዮጵያ ትኖር እኛ ብቻ በመፈለጋችን አማራ ብቻ ስለፈለገ ኢትዮጵያ ትኖር አማራም ይጠፋል ኢትዮጵያንም ያጠፋታል ኢትዮጵያን ልናቆያት ከፈለግን እንደሱስም ከያዝናት አስፈላጊ ከሆነ ምን መደረግ አለበት በአማራነታችን ተደራጅተን ራሳችን ጠንክረን ስንወጣ ትናንትና የመሰረትናትን ሀገር ዛሬ መልሰን ልናቆያት እንችላለን ከዚያ ውጪ ግን ህዋቶች የሚልኩልን ኦዴጎች የሚልኩልን የፖለቲካ ድርጅት ሁሉ ለኛ አይደጭ ነው ጠላቶች ናቸው ደግሞ በሂደት አይተነዋል በ1966 ጀምሮ እኮ አማራው በተለያዩ ድርጅቶች ውስጥ ገብቶ ራሱ ጨፍጫፊ ራሱ ተጨፍጫፊ ራሱ አማራ ጠል ራሱ አማራነትን ፈላጊ ሆኖ ነው የኖረው ስለዚህ ለምን አንማርም ከዛ ያለፉት 10 አመታት 18 አመታት የህብረ ብሔር ድርጅቶች ሁሉ የገንዘብ ምንጭ የደም ምንጭ ሆነን እኮ ነው የኖረው ምን አገኘ ውጤቱን ያየነው አይደል ዛሬ አማራዎች ስለ አማራነታችን እንኳን ለመጮህ በአሜሪካና በአውሮፓ በካናዳ የሚደረጉትን ትግሎች እንኳን ትናንትና ጮህን ነጻ ያወጣናቸው ኦሮሞዎች ናቸው ዛሬ የኛን ሰልፍ እያጨናገፉት ያሉት ትግሬዎች ናቸው ሌሎች ናቸው ስለዚህ መደራጀት ያለብን በብሔራችን ነው በዚህ ብቻ ነው ነጻነታችንን ማረጋገጥ የምንችለው ይሄ ነው የኔ
አይ በጣም ጥሩ ትክክል ነው አማራው ጥላቱን አምሮን አውቆ ካልታገለ በስተቀር ያለው በደልና ግፍ ይቀጥላል እኔም እርሶን ሐሳብ ጋር አለ ብዙ ኢትዮጵያውያን ይሄንን ሐሳብ የሚጋራ ይመስለኛልና ሁሉም ለኢትዮጵያ ሂሳብ መክፈል ማወራረክ አለበት ሁሉም ታግሎ ያችን ሀገር ሁላችንም በጋሮች ምናመጣ ከሆነ ግን አማራው ኪሳራ ብቻ ኢትዮጵያ እየተመኖር አይቻለም ነው እስቲ ወደሚቀጥሉ ጥያቄ ሌሎች ጥያቄዎች ነበሩ በዚህ በአማራው ጉዳይ ዙሪያ ግን እስቲ ማንዘለው ሰሞኑን በዚህ በደቡብ ኢትዮጵያ በዚህ በሲዳማ ክፍለ ሀገር ንበለው ያው ወያኔ ቅሪቶች ወያኔ ፈጠረውና ዶክተር አብይም የሚፈልገው ነው የኦሮሞ መስፋፋት የኦሮሞ ጽንፈኞች መስፋፋት ሁሉ በከፍተኛ እንቅስቃሴ ያደረገበት ነውና ግድያዎች እየተፈጸሙ ነው እና ይሄን ዘግናኝ ሁኔታ አሁን በሶሻል ሚዲያም ሁሉ እየታየ ነው እንደዚህ ጥያቄ ዘለነው ለማንችል እስቲ በዚህ ዙሪያ ላይ የሚሰጥ አስተያየት ካለ ምንድነው ተከታው መዘዝ ምንድነው በአገራችን የሚታየው የርስ በርስ ጥቂት ወዴት እየወሰዳት ነው ዶክተር አብይ አገራችንን
አው ቀደምም በመጀመሪያ አስቀምጪው የነበረ ህዝቦችን ወደ ልቂት ኢኮኖሚውን ወደ ወድመት ሀገሪቱን ወደ መበተን ለተወሰነ ብሔር ብቻ የቆመ መንግስት ሌላውን በግዴለሽነት ከኑሮ ውጪ ያደረገ ነው እየገለጽኩትም ለዚህ ነው የሲዳማ ጉዳይ የዚህ አካል ነው ሲዳማ ብቻ አይደለም ቀጥሎ የወላይታ የጋሞ የከፋ ወይም ከፍቾና ሸኒቾ ሌሎችም የሌሎችም ጥያቄዎች እየበረታ ሄዳል ቅራኔና ግጭቱ ይቀጥላል አይቆምም ምክንያቱም የችግሩን ከመጀመሪያውኑ ያባባሰ ያለ መንግስት ስለሆነ ለችግሩ መፍትሄ ፈላጊም አይደለም የችግሩ ቁልፍ ተዋናይ ራሱ ነው ስለዚህ አሁን ሲዳማ ውስጥ የተከሰተው ነገር ባለፈው ጊዜ ተከታተላችሁት ከሆነ ሲዳማ የክልልነት ጥያቄ ቢያነሳ እርምጃ ነው ስለአደን አዳቢ ምን ያህል ህወሓት ነው አሁንም የሚመራው ይያልኩ በተደጋጋሚ ይገልጽኩት የነበረው ይሄ ነው ማስረጃ በሪሞት ኮንትሮል በርቀት መቆጣጣሪያ መሳሪያ መቀሌ ቁጭ ብሎ ህወሓት ነው የሚመራው ኦዲግን ምክንያቱም ከኋላ ያለው ወታደራዊ እና የጸጥታ ተቋሙ የበላይ ጠባቂ ህወሓት ስለሆነ ማለት ነው የኢኮኖሚ መሰረት እሱ ነው የመሰረተው ይሄኛውን ድርጅት የኦዲግ የሚባለውንም እሱ ነው ስለዚህ አብይ የሲዳማን ክልልነት አልቀበልም ብሎ በማሾፍም ይሁን በእውነት ተተናገረ በኋላ በማግስቱ ደብረጽዮን የሲዳማ ክልልነት ህገ መንግስታዊ መብት ስለሆነ ሊጠበቅላቸው ይገባል ማንም አያገዳቸውም ነው ያለ በዚያው መሰረት ደብረጽዮን እንዳለው ህገ መንግስታዊ መብታቸው በፕሮሰስ ላይ ነው ያለው አምስት ወር ጊዜ የምርጫ ቦርድ እንዲሰጠው ጠይቋል በዚሁም መሰረት በአምስት ወር ጊዜ ውስጥ ደግሞ ምንድን ነው የሚደረገው ሲዳማዎች በራሳቸው የክልሉን ህዝብ እያደራጁ ስለ የክልልነት ጥያቄ ተጥሎ ደግሞ ራስን በራስ የማስተዳደር እስከ መገንጠል የሚለው የስታሊንን መፈክር ተግባራዊ በማድረግ ረገድ የ1960ዎቹ የፖለቲካ ድርጅቶች ማስተዳደር ነው። ስለዚህ ይሄንን ተግባራዊ በማድረግ ረገድ እውን እንዲሆን የማዘጋጃ ጊዜ ነው። አንቀጽ 47 አንቀጽ 39ን ብዙዎቻችን እናገራለን። አንቀጽ 47 ለአንቀጽ 39 ምቹ ሁኔታ የሚያመቻች አንቀጽ ነው። አንቀጽ 47 ምንድነው የሚለው? የተለያዩ ህዝቦች፣ ብሔሮች ወይም ብሔረሰቦች በአንድ ላይ በሚኖሩበት አንድ ክልል ውስጥ ከተወሰነ የቁጥር መጠን በላይ ያለው ከግማሽ ሚሊዮን በላይ የህዝብ ብዛት ያለው ማንኛውም ህዝብ በጠየቀና በፈለገ ጊዜ የህዝቡ 2/3 ራሱን የመቻል የክልልነት ጥያቄ የማንሳት ፍላጎት ሲኖረው መጠየቅ ይችላል። ይህን በህገ መንግስቱ መሰረት በብርጫ ቦርድና በምክር ቤቱ ተጠንቶ ወደ ህዝባዊ ውሳኔ ይላካል ነው የሚለው። በዚያው መሰረት ነው ተግባራዊ የተደረገው። ስለዚህ የክልልነት ጥያቄ መጠየቁ ብቻ ሳይሆን አሁን መታየት ያለበት ትግራይ ራሷን ስትችልኛ ምን ይችላልን ነው፣ ኦሮሚያ ራሷን ስትችልኛ ምን ይችላልን ነው። መንስኤው ይሄ ነው እንጂ የክልልነት ጥያቄ የተለየ መብት ስለሚያመጣም ብቻም አይደለም። የተወሰኑ ከዞንነት የተወሰኑ የተለዩ መብቶች የሚያመጣበት ሁኔታ ሊኖር ይችላል። ግን ከዚያ በዘለለ ነው እነሱ እየሄዱበት ያለው። ከዚያ በዘለለ ሌሎችም ሲገለጠሉ እኔም የራሴን ሀገር የመመስረት ፍላጎት አለኝ ነው። ይሄንን በማቀነባበር ረገድ ለዚህ ውጤት እንዲበቃ እጀቶ የሚባለውን ቡድን ቄሮን የሚመራው ጆሃር በተደጋጋሚ ቀደም ሲል ባለፈው ከሳምንታት በፊት ጠርተውት በነበረበት የበዓላቸው ጊዜ የክብር እንግዳ አድርገው ባነጋገሩበት ጊዜ ክብር እንግዳ ሆኖ የተናገራቸውን ነገሮች እናይ። ከዛም በፊት ደግሞ ቄሮና እጀቶ ሰፊ ግንኙነት ያደርጉ እንደነበረ ድርጊቶቻቸውና እያንዳንዱ አስተሳሰቦቻቸው ሁሉ ተመሳሳይ ሆኖ ስታያቸው ቢያንስ ሰፊ ትስስርና የተመሳሰለ ፍላጎትና ግብ እንዳላቸው ያሳያል። የኦሮሞ ፍላጎት አለው ማለት ኦነጎች እና ኦዴፋዎች ፍላጎት አላቸው ከሲዳማ። ሲዳማ ራሱን በመቻሉ ቀስ በቀስም ወደ ኦሮሚያ ክልል የማጠቃለልና ግዛቱንም የማያስ ፍላጎት አላቸው። ስለዚህ እነዚህ ነገሮች በረጅም ታስቦበት የሆነ እንጂ በግብታዊነት ወይም ባለማወቅ የተደረጉ ነገሮች አይደሉም። የሁሉ ስምምነት የሚደረገው ግን በአንዲት ኢትዮጵያ በአንድ አማራ ህዝብ ጥቅምና ፍላጎት ላይ ያነጣጠረ ራሱንም ያገለለ ተግባር መሆኑ ለየት ያደርገዋል እና ይሄ ነው ይየነው ምገልጸው።
በጣም ጥሩ። እንግዲህ አቶ ያለ ሰዓታችን እየደረሰ ነው። እንደ መጨረሻ ማጠቃለያ አስቲ ምክንሰፊ ጉዳሽ ነበሩን የዚህም ቴሌፎን መቋረጥ ማስቸግሮ ነበርና ሰፊ ማብራሪያ ነሰጡንና በሶስት ደቂቃ ባልበለጠ እስቲ ማጠቃለያ ሐሳብ እንግዲህ ምን መደረግ አለበት በተለይ ለማራው ያላማራው ተጋርሎ የሚጠቅሙ መልእክቶች ካሉት እሱ ላይ እንግዲህ የሚሰጡን አስተያየት እንትበና እንደባያለን በዚህ እሺ
እሺ ይሄ በስተመጨረሻው አንድ ቀርቦልኝ የነበረው ነገር ምንድነው የህዝብ ሀብት ሽያጭን በተመለከተ በወያኔ እየተቀነባበረ ያለ ነገር አለ። የህዝብ ሀብት ሽያጭ በኢሃደግ ኢኮኖሚ የኢኮኖሚ ፖሊሲ የኢኮኖሚ ፕሮግራም መሰረት የማዕድን ቦታዎች፣ አየር መንገዶች፣ የመገናኛ አውታሮች እና መሰረታዊ የህዝብ ሀብት የሆኑ ቁልፍ ተቋማት አይሸጡም አይለወጡም ይላሉ። ስለዚህ በፈለጉ ጊዜ ህገ መንግስቱን እና የኢኮኖሚና የፖለቲካ ፕሮግራሙን ያደገን ይጥሱታል። በፈለጉ ጊዜ ደግሞ እናከብረዋለን ይላሉ። ከዚህ አንፃር 370 የማብረቻና የአገልግሎት ሰጪ ድርጅቶች በ28 አመታት ውስጥ በሽያጭ ተላልፈዋል። ገዢዎቹም የህዋት የኢኮኖሚ ጥገኛ የሆኑት የትግራይ ተወላጆች ናቸው። አብዛኛው ደግሞ ገንዘቡ አልተመለሰ። 49.1 ቢሊዮን ብር በትግራይ ክልል ባለስልጣናት ገቢ ተደርጓል። ራሳቸው ናቸው የበሉት። ከ370 የማምረቻና አገልግሎት ሰጪ ድርጅቶች የተገኘው ገንዘብ ራሳቸው በሉት። ድርጅቶቹንም በራሳቸው ነው የወሰዱት። ከፊሎቹን ደግሞ በነፃ ነው የወሰዷቸው። ለምሳሌ ጎንደር ውስጥ ፎገራ ሆቴል የሚባል አለ፣ ጓሃ ሆቴል የሚባል አለ፣ ቋራ ሆቴል የሚባል አለ፣ ተራራ ሆቴል የሚባል አለ። እነዚህን ሁሉ ከፊሎቹን በነፃ ነው የወሰዷቸው። እስካሁን ድረስ ክፍያ ተጀመረባቸው። ግን ያ ንብረት የጎንደር ህዝብ ሀብት ነው። 49 ድርጅቶች ምንም ያልተከፈለባቸው ናቸው። ከ370 ውስጥ 35% ቅድሚያ ክፍያ የሚከፈል፣ 65% ደግሞ በረዥም ክፍያ የሚከፈል ነበር። ይሄ ሁሉ አልተደረገም። ስለዚህ አሁን ሰፊ የሆነ ዘመቻ እየተደረገ ነው። ምን እንደታቀደ አናውቅም። አየር መንገድን፣ መብራት ኃይልን፣ ቴሌኮሙኒኬሽን፣ የማዕድን ቦታዎችን በአጠቃላይ የመሸጥ ደግሞ የሚገርመው ነገር ትናንትና ከብሔራዊ ባንክ በዘረፉት ገንዘብ እነዚህን መልሰው የሚገዙት የትግራይ ተወላጆች መሆናቸው ነው። የቴክኖሎጂ ለውጥ፣ የአሰራር ለውጥ ወይም የተለየ ለውጥ ሊያመጡባቸው ሳይሆን የሀገሪቱን ኢኮኖሚ ህጋዊ በሆነ ስያሜ የዘረፋ ተግባር የማከናወን እንዳስፈላጊነቱ ሀገሪቱን በባዶ የማስቀረት እቅድ መኖራቸውን ነው የሚያሳየው። አየር መንገዱ እስካሁን ድረስ በኪሳራ ያለ አይደለም። ምንም አይነት ችግር የለበትም። የሀገሪቱ ማርማ ነው። እነዚህን ሁሉ ማጥፋት ስለሚፈለግ ግን ወደ እነሱ ሊያደርጉ ነው። በአጠቃላይ በሀገሪቱ ላይ የተቀመጡት ሰዎች አብይ አህመድን በለው መለስ ዜናዊ፣ ሌሎቹ ሚሎሶቪች ናቸው። ሚሎሶቪች የአውሮፓ የአገር መሪ በነበረበት ጊዜ፣ ከዛም በፊት በሶቪየት ህብረት ውስጥ አንድ አካል በነበረች ጊዜ ሀገሩ የወጣት ኮሚሶመር አባል ሆኖ በወጣት ውስጥ የሰራቸው ከፍተኛ ግፎች እንዳሉ ሆኖ ሶቪየት ህብረት ስትበተን እና ሀገሩን ሲመራ ግን ከሀገሩ የጦር መሳሪያ ግምጃ ቤት ጦር መሳሪያ ቢያልቅበት በመርከብ ገጀር አምጥቶ ነው የራሱን ዘር አስታጥቆ ሌሎችን ብሔሮች ያስጨፈጨፈ። ኢትዮጵያ ውስጥ መለስ ዜናዊና አብይ አህመድም የራሳቸውን ዘር አስታጥቀው ገጀራ ሳይጠፍ አሁን ደግሞ ኦነጎች ወይም እና አብይ ገጀራ ሳይጠፍ እያደሉ በቆንጨራ በለው እየተባለ ክርስቲያንን፣ አማራን ወይም ሌላውን በለው እየተባለ እየተፈጸመ ያለው የሚሎሶቪች ተግባር ነው። ሚሎሶቪች በዓለም አቀፍ ፍርድ ቤት ሲዳኝ ነው ራሱን ያጠፋ። ዛሬ አብይን መለስን ፈጣሪ ዳኘልን፣ ግን አብይን የሚዳኝ ዓለም አቀፍ ዳኝነት ላይ እንዲቆም ለፍርድ እንዲቀር በማስቻል ረገድ መላው የአማራ ህዝብ ዓለም አቀፍ የሆነ ሰልፍ ተቃውሞ የውጭ ገንዘቦችን ወደ አገር ውስጥ በባንክ ያለመላክ በአገር አንቀጽ ማነው ኤችአር 128 ህግ ሆኖ እንዲቀጥል የማድረግ ለተባበሩት መንግስታት፣ ለራሻ ሪፐብሊክ፣ ለአፍሪካ ህብረት እና ለአሜሪካ መንግስት እና ለተለያዩ አካላት የተለያዩ ማመልከቻዎች፣ የማሳወቂያ ደብዳቤዎች የመጣ ዓለም አቀፉ ህብረተሰብ የማሳወቅና ችግሮቻችንን የማስረዳት አማራዊ ተልእኮና ግብ አለብን። በተረፈ ይህንን በመፈጸም ብቻ መታገል እንችላለን። አመሰግናለሁ።
እሺ፣ ተናስተኛ ታያለ መግሻ ዛሬ ለሰጡን መጠቃላይ ትምህርታዊ ማብራሪያዎች በጣም ያመሰግን። በጊዜ ጥረት ምክንያት ነው በላይ ጊዜ እንመለሳለን። ተናስተልኝ፣ ደህናው ነው።
አመሰግናለሁ። ደህናው አልልኝ ተስተልኝ።
አድማጮቻችን ከስዊድን ስቶኮልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት አሁን ተጠናቋል። የዛሬውን የሐምሌ 14 ቀን 2011 ዓ.ም ተመረጠ ወይንም የጁላይ 21 2019 ስርጭታችንን ያስተናግድናችሁ ተኮላ ወርቁና እኔ ሞርቅ ሞላ ነበርን። ደህና ቆዩልን ይያን በዚሁ እንሰናበታለን። ደለ ኢትዮጵያ ህዝብ
I'm gonna take a look at it.